ዋና ከተማችን ላይ አዲስ ቀን ወጣ ብለዋል የህግ መምሪያ ድላቸውን ዋሽንግተን ዲሲ በሚገኘው የዲሞክራቲክ ፓርቲው ጠቅላይ ጽህፈት ቤት ውስጥ በተዘጋጀ ስነ ስርዓት ላይ ያወጁት የዲሞክራቶቹ መሪ ናንሲ ፔሎሲ።
We have a responsibility to find our common ground where we can.
በጋራ መስራት በሚችልባቸው መስኮች አብረን የመስራት በማንችልባቸው ደግሞ አቋማችንን አጠንክረን የማስጠበቅ ኃላፊነት ይኖርብናል። ይሁን እንጂ የጋራ ሜዳ ለማግኘት መጣር አለብን። ዴሞክራቲክ የተወካዮች ምክር ቤት የሚያሰባስቡንን መፍትሄዎች ለመፈለግ ይሰራል። ምክንያቱም መከፋፈልን ስኪበቃን አይተናል።
በተወካዮች ምክር ቤቱ ውስጥ ያናሳዎቹ መሪ ሆነው ላለፉት 8 ዓመታት የቆዩት ፔሎሲ እንግዲህ የምክር ቤቱ አፈ ጉባኤ ሊሆኑ እየተጠበቀ ነው። ለዲሞክራቲክ ፓርቲው የኮንግረስ የበላይነት ካጎናጸፉት ፉክክሮች መካከል ከሪፐብሊካን ተቀማጭ ላይ ወንበሩን የነጠቁት ጄኒፈር ዌክስተን የተወዳደሩበት የቨርጂኒያ ምርጫ አንዱ ነው።
I've been saying since the beginning of this campaign that change is coming.
ይህ ምርጫ ከተጀመረ አንስቶ ለውጥ ወደ አሜሪካ እየመጣ ለውጥ ወደ ቨርጂኒያ የምርጫ ወረዳ እየመጣ እንደሆነ ስናገር ቆይቻለሁ። እናም ያ ለውጥ በዚህ ምሽት ደረሰ።
በሌላ በኩል ግን ለህግ መወሰኛ ምክር ቤቱ በተካሄደው ትንቅንቅ ዲሞክራቶቹ አልቀናቸውም። እንዲያውም ከነባር ይዞታዎች ኖርዝ ዳኮታን፣ የሚዙሪን እና የኢንዲያናን መቀመጫዎቻቸውን በሪፐብሊካን ተቀናቃኞቻቸው ተነጥቀዋል። ሪፐብሊካኑ ማይክ ብራውን የኢንዲያናን ዴሞክራቲክ ፓርቲ የሴኔት መቀመጫ ነጥቀዋል።
We as conservatives being led by President Trump, we've got to prove why our way of thinking
እኛ በፕሬዝዳንት ዶናልድ ትራምፕ የምንመራ ወጋጥባቂዎች የኛ የአስተሳሰብ መንገድ ኢንዲያና ውስጥ ለምን እንደሰራ ለምን ለቀሪው የአሜሪካ ክፍልም እንደሚሰራ ማሳየት አለብን።
ሪፐብሊካኑ የህግ መወሰኛ ምክር ቤቱን መቆጣጣራቸው ፕሬዝዳንት ትራምፕን እንዳስደሰታቸው የዋይት ሃውስ ቃል አቀባይ ሳራ ሳንደርስ ተናግረዋል።
Most of the candidates that the president actually went and campaigned for and who embraced
ፕሬዝዳንቱ በአካል የተገኙ ከቀሰቀሷቸውና ፕሬዝዳንቱንም ከደገፉ ጮች የበዙት በዚህ ምሽት በጥሩ ሁኔታ ላይ ይገኛሉ። ለማንኛውም ግን በመጪው ጊዜ ወደ ስራ ከመገባ ከማንም ጋር አብሮ ይሰራሉ።
ይህ በእንዲህ እንዳለ ሁለት ሴቶች በዩናይትድ ስቴትስ ፖለቲካ ውስጥ ታሪክ ሰርተዋል። በትናንትናው ምሽት ሶማሊያ አሜሪካዊቱ ኢላን ኦማር እና ፍልስጤም አሜሪካዊቱ ራሺዳ ጣሊብ። ኢላን ኦማር ከሚኒሶታ፣ ራሺዳ ጣሊብ ከሚሽጋን ከየተወዳደሩባቸው ወረዳዎች አሸንፈው እንግዲህ የዩናይትድ ስቴትስ ኮንግረስ የመጀመሪያዎቹ ሙስሊም ሴት አባላት የሆኑ የህዝብ እንደራሴዎች ናቸው። ሪፖርተሮቻችን አብዱላዚዝ ኦስማን ከአናፖሊስ ሚኒሶታ፣ ኬን ፈራቦ ከዲትሮይት ሚሽጋን ያጠናቀሯቸው ዘገባዎች አሉ። ቆንጅታ የጨምቃ አዘጋጅታቸዋለች።
በትናንት ማክሰኞ ምርጫ ኢላን ኦማርን እና ራሺዳ ታሊብን ጨምሮ ብዙዎች ለመጀመሪያ ጊዜ ለውድድር የቀረቡ ሴት እጩዎች አሸንፈዋል። ከመካከላቸው ሁለቱ ኔቲቭ አሜሪካንስ ወይም ነባር አሜሪካውያት ናቸው። በተከላላው በመጪው ጥር ወር በሚከፈተው በአዲሱ ምክር ቤት 100 ሴት አባላት ቃለ መሐላ ላይ ፈጽማሉ። ይህም በራሱ በቁጥሩ ብዛት የመጀመሪያ ነው። ኢላን ኦማር እና ራሺዳ ታሊብ ኢሚግሬሽንንና የውጭ ፖሊሲን በመሳሰሉ ጉዳዮች የዩናይትድ ስቴትስን ፖሊሲዎች ለማስቀየር ተጽዕኖ እንዲያሳድሩ ከመራጮቻቸው ብዙ ተስፋ ተጥሎባቸዋል። የ36 ዓመቷ ኢላን ኦማር ታሪካዊ ድላቸውን ተከትሎ ትናንት ማታ ለደጋፊዎቻቸው ባደረጉት የደስታና የምስጋና ንግግር እንዲህ ብለዋል።
አልሐምዱሊላህ አልሐምዱሊላህ Thank you all for being here with us.
አልሐምዱሊላህ አብራችሁን ስለቆማችሁ አመሰግናለሁ። እንዴት ያለ ግሩም ጉዞ ነው ያሳለፍነው። ዛሬ ተመራጭ የምክር ቤት ተወካያችሁ ሆኜ ከስሜ ፊት የመጀመሪያዋ የሚል ብዙ ቅጽሎችን ይዤ ፊታችሁ ቆሚያለሁ። ክፍለ ሀገራችን በኮንግረስ ነጭ ባልሆነ ሴት ደግሞም ሂጃብ በምትለብስ ሴት ሲወከል የመጀመሪያ ስደተኛ ለዩናይትድ ስቴትስ ኮንግረስ አባልነት ሲመረጥ የመጀመሪያ ነኝ።
በዩናይትድ ስቴትስ ኮንግረስ የመጀመሪያ ሙስሊም አሜሪካዊት የሚለውን ታሪክ ደግሞ ከህቴ ከሚሽጋኗ ዴሞክራት ከራሺዳ ታሊብ ጋር ተጋርቻለሁ ብለዋል ኢላን ኦማር።
But you all know
I did not run to be a first.
Nagar gin yetewadaderkut yemejemerya lemon indal nebere hullachum tawqallachu. Ani wedezich hager yemettawot yetesfa medir mohunwan yesemmawo no. በወረዳችን ዙሪያ ስመለከት ስለ አሜሪካ የተተረፈረፈ ጸጋ ተስፋው ያልደረሳቸው ብዙዎች እንዳሉ ተረዳው።
የስደተኞች እና የሴቶች መብቶች እንዲከበሩ ያየር ንብረት ለውጥንም ጭምር ለመታገል እንደምሰራ ቃል ገባለሁ ብለዋል። ሚሺጋኗ ዲትሮይት ከተማ ውስጥ ለቀድሞዋ የክፍለ ግዛቱ ምክር ቤት አባል ለራሺዳ ታሊብ ድምጽ ሊሰጡ በዝናብና በንፋስ ሳይበገሩ ሰልፍ ይዘው ሲጠባበቁ ከነበሩት ውስጥ አንዱ የሚሺጋኑ መራጭ ዴቪድ ዋይት እኔ ድምጼን የምሰጣት ታሪክ ለመስራት ብዬ ሳይሆን ለውጥ እንዲመጣ ስለምፈልግ ነው ብለዋል።
Rashida represents everything that undermines those stereotypes. She doesn't just appeal.
Rashida ሰውን በቡድን ፈርጆ የማስቀመጥ አስተሳሰብ በጠቅላላ ፉርሽ መሆኑን የሚያሳዩ ሰው ናቸው። Rashida ተቀባይነት ያላቸው በሙስሊሙ ማህበረሰብ ዘንድ ብቻ አይደለም፣ በሌሎች ብዙዎችም ተወደዋል።
ሁለቱም ሙስሊም አሜሪካዊ ተመራጮች የተመረጡት በብዛት ዲሞክራቲክ ፓርቲውን በሚደግፉ የምርጫ ወረዳዎች ይሁን እንጂ ለራሺዳ ታሊብ ድምጻቸውን የሰጡ እነ አሊሰን ብሩክስን የመሳሰሉ መራጮች ይሄ ታሪክ እንደውም የዘገየ ነው ይላሉ።
It's crazy that 2018 and you know this could be
2018 ላይ ሆነን ይሄ ገና አሁን ለመጀመሪያ ጊዜ እውን መሆኑ ጉድ ነው። በኮንግረስ በመምሪያውም ሆነ በመወሰኛው ብዙ ሙስሊሞች ያስፈልጉናል።
በዩናይትድ ስቴትስ ኮንግረስ ለማገልገል የመጀመሪያ ፍልስጤማዊት አሜሪካዊት የሆኑት የዲትሮይት ራሺዳ ታሊብ በምረጡኝ ዘመቻቸው ወቅት ፕሬዝዳንት ዶናልድ ትራምፕንና ያስተዳደራቸውን ፖሊሲ በሰላ መንገድ በመንቀፍ ይታወቃሉ። የምክር ቤት አባል ሲሆኑም ያን እንደማይቀይሩ ነው ቃል የገቡት።
It's never going to happen. Yeah, it's just not in me. I think people
የማይሆነውን እኔ እንደዚህ አይነት ሰው አይደለሁም። ሰውም ቢሆን ለውጥ ስለምንፈልግ ነው ድምጻችንን የሰጠንሽ የሚለኝ ይመስለኛል።
ኤላና ማርም ጉዟችን እዚህ ላይ አይቆምም፣ አብረን ሆነን ለዲሞክራሲያችንና ክብር ለሆነው ነጻነታችን መታገል ይኖርብናል ብለዋል።
አመሰግናለሁ ቆንጂት። በነገራችን ላይ ከትውልደ ኤርትራ ወላጆች የተወለደው ጆዜፍ ንጉሴም ኮሎራዶ ግዛት ውስጥ በሁለተኛው ወረዳ ተወዳድሮ አሸንፏል።
Thank you, Governor-elect Polis, for your friendship. And I cannot wait to see the wonderful, great things you will do for the state of Colorado. And then finally, to my parents, who are joined here on the stage with me, to Debasai and Azeb Nagus.
ተመራጭ አገረገዝ ጃሬድ ፖሊስ ለወዳጅነቱ አመሰግኖታለሁ። ለኮሎራዶ ግዛት የሚያከናውኑትን ስራ ለማየት ጓጉቻለሁ። በመጨረሻም ዛሬ በዚህ መድረክ ላይ አብረውኝ ያሉትን ወላጆቼን ደበሳይና አዜብ ንጉሴን ልጆቻቸውና የልጅ ልጆቻቸው ልጆች የተሻለ ህይወት እንድንኖር ስለከፈሉት መስዋዕትነት ላመሰግናቸው ፈልጋለሁ። ያለነርሱና ለኔ ህይወትን ለመስጠት ታግለው ባያሸንፉ ኖሮ በዚህ ምሽት እዚህ አልገኝም ነበር።
አንድ ጥቁር አሜሪካዊ ከኮሎራዶ ለተወካዮች ምክር ቤት ሲያሸንፍ ጆ ንጉሴ የመጀመሪያው ሆኖ ሌላው ታሪክ ሰሪ ሆኗል። ስለ ምርጫው ሂደት በትናንትናው ምሽት አነጋግሬያቸው የነበሩት የኦሃዮ ዩኒቨርሲቲው ፕሮፌሰር ብሩክ ኃይሉ እባክህ ለነዚህ ሰዎችም ለሌላውም የደስታ መልእክቴን አስተላልፍልኝ ብለውኛል።
እንኳን ደስ ያላችሁ ማለት ይገባል። አሜሪካን የሚያረጋትም አንዳንድ ተስፋ የሚያስቆርጡ ሁኔታዎች ቢኖሩም ቅሏት ወሰለሞ የሚያስደስቱ ሁኔታዎች አሉ። አንድ ሰው ዜራሳይ ስደተኛ ሆኖ መጥቶ ሰውም ይሆንበት ሀብታም ይሆንበት ሀገር ያው ችግርም እንዳለ ሁሉ በነገር ሁሉም ሀብታም አይሆንም እንደምናውቀው፣ ግን ቀንቶት የሚሆን አለ። በፖለቲካው ምድርም ይሃል እና ራሺድ ታሊብ የዲትሮይት እና ሚሺገን አካባቢ የመጀመሪያ ፍልስጤም ሴት አወዳድር አሸንፋለች። እንግዲህ ሄት ነው በአሜሪካ ነው። ኢልሃን ኦማር ማሸነፍ ችላለች። ሚኒሶታ ሚኒያፖሊስ ሴንት ፖል አካባቢ የሶማሌ ሬፊጂ በጣነቱ አሜሪካ መጣች ሀገር ነው። አሜሪካ ኢዝ ዘ ላንድ ኦፍ ዘ ኢምፖሲብል ቢሆንም ኢስ ኦልሶ ዘ ላንድ ኦፍ ዘ ፖሲብል ለማለት ነው።
የማይቻሉ ብዙ ነገሮች ቢኖሩም ሁሉም ነገር ደግሞ የሚቻልበትም ሀገር ነች ነው የሚባለው።
አብሶሉትሊ። እንደገና አሜሪካ ስንል ደግሞ በጣም ያልተነሳ ነገር አለ። ጆ ንጉሴ የሚባል ልጅ ወጣት ልጅ አሸንፏል። ጆ ንጉሴ ጆዜፍ ንጉሴ ነው ስሙ። እሱም ቡልደር እና ኮሎራዶ የኮሎራዶ ዲስትሪክት 2 ተወዳድሮ አሸንፏል። ይህም ልጅ ከኤርትራን ስደተኞች የተወለደ ልጅ ነው። አበሻ ነው እና ቡልደር እና እዛ አካባቢ ኢትዮጵያኖችም ኤርትራኖችም ለሱም ቮት ሰጥተዋል፣ ከነጮቹም ከላቲኖቹም። ስለዚህ ልጅም መነሳት አለበት። ብዙ ጥሮ ግሯል ተከታታይ ያለ ሆኔ ያሸነፍ በክቷል። እሱም እንግዲህ የመጀመሪያው አበሻ አልበልህ እርሳይ አሸናፊ ሆኗል። አሶን እንኳን ደስ አለ ማለት ይገባል ማለት ነው። እንግዲህ እኛም ወደፊት ኢትዮጵያኖች በተለይ ሲያትል፣ ሎስ አንጀለስ፣ ቺካጎ፣ በየቦታው አትላንታ ብዙ ኢትዮጵያኖች አሉ። ቆርጦና ቆፍጠን ብሎ ተወዳደረ። ለምሳሌ ያለህበት የኖርኩበት ብናይ እዛው ሜሪላንድ፣ እዛ ቨርጂኒያ አካባቢ ፕሪንስ ጆርጅ ካውንቲ፣ ሴንት ቻርልስ ካውንቲ፣ ፎርት ዋሽንግተን አካባቢ፣ ፌርፋክስ ካውንቲ፣ አሌክሳንድሪያ፣ ሲቲ ኦፍ አሌክሳንድሪያ ይሰል ተወዳድሮ አንድ ኢትዮጵያዊ አንድ አበሻ ኢትዮጵያ ሆነ ኤርትራዊ አበሻ ነው። እዚህ ሀገር ሁላችንም ጥቁር ነን። ወደ አፍሪካ ቀረብ ስንል አንተ ምንድን ነው የሚመጣው? አንተ ሶማሌ ነህ፣ አንተ ኢትዮጵያ ኤርትራዊ የሚመጣው እና እድልም እንዳለ ይሄ ሀገር እንደው ዝም ብሎ ብቻ ህህ ማለት ብቻ አይደለም ቆራጥ ለሆነና ግዜ ላለውና ወጣትና ኢነርጄቲክ ለሆነና አልፔ ደ ሳክሪፋይስ የተፈለገውን ከፍዬ አደርጋለሁ ለሚል ሰው ማሸነፍ ይቻላል። ይሄው እያየን ነው። አስከፊ ነው ፖለቲካ። እርግጥ የፖለቲካ ጨዋታ ራስ ነው ብዙ ጊዜ። ነገር ግን ጠንካራ ለሆነ ሰው አሸንፎ እንትን ማለት ይችላል። አንድ የመጨረሻ አሌሃንድራ አሸንፋለች። አሌሃንድራ ብሮንክስ የተወለደች ናት። የ9 ዓመት የመጨረሻ ወጣት እሷ ናት። በጣም ዳይናሚክ እንደ ሹቲንግ ስታር ፎርዋርድ የኮከብ የምትቆጠር ወጣት ላቲኖ ዘር ያላት ፖርቶሪክ እና ላቲኖ ዘር ያላት ልጅ ናት። ይሄ ለእኔ ሞር ኢንትረስት ያደርጉኛል፣ በተለይ ለአድማጮቻችን ለማለት ነው።
ዶክተር ብሩክ ለትንታኔ ይመለሳሉ። በሌላ በኩል ደግሞ ትናንት ምርጫው እየተካሄደ ሳለ ዩናይትድ ስቴትስ የተለያዩ ግዛቶች ውስጥ የሚኖሩና ድምጾቻቸውንም ሲሰጡ ወደ ነበሩ ትውልደ ኢትዮጵያ አሜሪካውያን እየደወለች ያነጋገረቻቸው መስታወት አራጋው ዛሬም ከምርጫው ውጤት በኋላ ያላቸውን ሐሳብ ለመጠየቅ ተመልሳ ነበር።
ስሜ ያደሳ ዘውገ ቦጃ እባላለሁ። ሲያትል ነው የምኖረው።
በእውነቱ ይሄኛው ምርጫ ታሪካዊ የሚያደርገው አንደኛ ከመቶ በላይ ሴቶች ወደ ኮንግረስ መሄድ የቻሉበት መሆኑ፣ ሁለተኛ ሁለት የሙስሊም እህቶቻችን ኮንግረሱ ውመን ሆኖ መመረጣቸው፣ እንደውም አንዷ ከሶማሌ አሜሪካ የመጣች ኢላን ኦማር የምትባል ሚነሶታ ውስጥ ያለች ከሪፊውጂ ቤት ወጣ እንግዲህ አሁን የአሜሪካን ኮንግረስ ውመን ለመሆን በቅታ የበቃችበት፣ እንደዚሁም ወንድማችን ከኤርትራ አንሴስተር የሆነ ኮንግረስ ኮሎራዶ ያሸንፍበት እና በጣም ብዙ አቶ ትራምፕ አድሚኒስትሬሽን ኢሚግሬሽን ላይ እና ያደረጓቸው ከነበሩት እንትኖች ውስጥ የወጡ ሰዎች ዛሬ ሀገሪቷን ሪፕሬዘንት ማድረግ መቻላቸው ይሄ በእውነቱ በጣም ትልቅ የማሸነፍ ነው ብዬ ገምታለሁ። እንደዚሁም ደግሞ ዲሞክራቶች የመሪነቱን ስልጣን ስለሚሰጣቸው ከዚህ በፊት ስንገምታቸው የነበሩት እንደ ታክስ ፔፐር የፕሬዚደንት ትራምፕ እንደዚሁም የኢንቨስቲጌሽኑን ሁሉም ነገር ላይ ህጋዊ የሆነና ባላንስ ያለው ነገር እንዲመጣ ያደርጋል ብዬ ገምታለሁ። እንግዲህ ይሄ የሚያሳየው ዋናው ነገር እያንዳንዱ ሰው ያለው ምርጫ ምን ያህል ኃይል እንዳለው እና ምርጫ አንድ ሰው ምን ያህል ሀገር መለወጥ እንደሚችል ከዚህ በላይ ማየት የሚያስችል ነገር ያለ አይመስለኝም። ምክንያቱም ከሁለት ቀን በፊት እዚህ ሀገር የተወለዱ ሰዎች ራሳቸው አሜሪካዊ እንዳይሆኑ የሚል ህግ ይወራበት በነበረ ሀገር አሁን ተመልሰው ከውጭ ሀገር የተወለዱ ሰዎች መልሰው ኮንግረስ ቀርተው ያን መለወጥ የሚችሉበት ሀገር ስለሆነ ምን ያህል አገር በምርጫ መለወጥ እንደሚችል እና መሳሪያና ጉልበት እንደማያስፈልገን ጉልበታችን ምርጫ መሆኑን የሚያሳይ ነው እና ለእኛ ትልቁ ትምህርት እሱ ነው። በምርጫ አገርን መለወጥ እንደሚቻል በኋላ ማሳየት ነው።
ስሜ የቲሳቱ እባላለሁኝ። እዚህ በቨርጂኒያ አካባቢ አሌክዛንድሪያ ውስጥ ነዋሪ ነኝ። የዚህ የምርጫ ውጤት እንግዲህ የምፈልገውን ነገር በልቤ እንዳገኝ ሞክሬያለሁኝ። በቃ ውጫ ውጤቱ መጥቷል። ስለዚህ የዚህ ነገር ውጤቱ መጨረሻውን ማየት የምትፈልጊው ነገር በስራ የሚገኝ መሆኑን ብቻ ነው እዚህ ውስጥ ማሳየት የምፈልገው። በሀገራችንም ቢሆን የምንመኘውን ነገር መጣር እንዳለብን ነው። ወደዛ የሚወስደንን ጎዳና ላይ መግባትና መሞከር ነው ያለብን የሚለውን ለማሳየት ብቻ ነው አሁን እንደዚህ የምሞክረው።
ስሜ መስፍን ነጊያ ይባላል። የምኖረው ሚኒሶታ ነው። ስደተኛ እንደመሆኔ መጠን ስደተኞችን የሚነካ ጉዳይ በተመለከተ ብዙ ለውጦች ስላሉ እነዛን ለውጦች ደግሞ ሊያስተካክሉ የሚችሉት ዲሞክራቶች ስለሆኑ ዲሞክራቶች ኮንግረስን ኮንትሮል በማድረጋቸው ተደስቻለሁኝ። ኢልሃም ኦማር ትባላለች። ሶማሊያ ነው ኢሚግሬት አድርጋ በስደት የመጣችው እዚህ እና ከዚህ በፊትም የዛሬ 2 ዓመት በተደረገው ምርጫ በስቴት ደረጃ በሚኒሶታ ኮንግረስ ውስጥ እያገለገለች ነበር። አሁን ኪት አሊሰን የተወውን ቦታ የዲሞክራቶች ተመጣለች። ይህ በጣም ትልቅ ነገር ነው። ከሶማሊያ ብትሆንም ስደተኛ ነች። ስደተኞችን የሚነካ ነገር ሊያስተካክሉ የሚችሉት የባለጉዳዮቹ ናቸው እና እሷም እዛ ተመርጣ በመሄዷ ትልቅ ደስታ ነው የተሰማኝ። ሁላችንም ማለት ነው። ከዛ በተጨማሪ አሁን ሌሎች ስቴቶችም ኮሎራዶ ውስጥ ኤርትራዊ ተመርጧል። እሱም በጣም ትልቅ ነገር ነው። እንግዲህ የሚቀጥለው የኢትዮጵያውያን ነው ብዬ ነው ማበረታታው ፍላጎቱ ላላት ሰዎች።
ስሜ ተስፋ ኃይል ይባላለሁ። ሎስ አንጀለስ ኦቨር 30 ይርስ ነው የኖርኩት። ሎስ አንጀለስ መምረጥ በጣም ኢምፖርታንት ነው። ኢትዮጵያ ኮሚኒቲ ውስጥ ልክ ኢትዮጵያ ዋሽንግተን ከፍተኛ ሰው አለ። ምርጫውን ቢመለከትም ኢትዮጵያውን በጣም ነው የሚሳተፍ። ምርጫው በጣም ጥሩ ነው፣ ለሪፊጂዎች በጣም ቆንጆ ነው ብዬ ነው የማምነው።
ሼክስፒር ፈይሳ እባላለሁኝ። ሲያትል ዋሽንግተን ስቴት ነው የምኖረው። በአብዛኛው በጣም ደስ ብሎኛል። ለእኔ በጣም የምፈልገው የነበረው የፖሊሶች እኛ አካባቢ ያሉ ፖሊሶች ከአሁን ወዲያ ሰው ላይ ከመተኮሳቸው በፊት ከሰው ጋር ሌላ አይነት ግብግብ ውስጥ ከመግባታቸው በፊት እና ጠብ ውስጥ ከመግባታቸው በፊት ሌሎች አይነት ትምህርቶችን እነዚህ አይነት ነገሮችን እንዴት አድርገው ጋብ ወይም ረገብ ማለት እንዳለባቸው እንዲማሩ የሚል ህግ አሳልፈናል እዚህ በምንኖርበት አካባቢ። እሱ በጣም ደስ ብሎኛል። ዋናው እሱ ነው። ሌላው ደግሞ በሀገር ደረጃ ያው የሚኒሶታ ውስጥ ኢልሃን ኡመር የምትባለዋ ኦማር ወይም ኡመር የምትባለት ሶማሊያ ተወላጅ የሆነች የዚህ ሀገር ዜጋ የሆነች ለህዝብ ተወካዮች ምክር ቤት አሸንፋለች። እዚህ እንግዲህ ያ የሚያሳየው ለእኛ ተስፋ ነው። ማሸነፏ እጅግ ደስ ብሎኛል። ዴሞክራቶች ደግሞ እኔ የምደግፋቸው ዴሞክራቶች ሀውስ ኦፍ ሬፕሬዘንታቲቭ ወይም ደግሞ የህዝብ ተወካዮች ምክር ቤትን በአብላጫነት መያዛቸውና ማሸነፋቸው ትልቅ ነገር ነው።
መስታወትንና ሀሳባቸውን ያካፈሉንን ላመስግንና የምዕራብ ዩናይትድ ስቴትስ ሪፖርተራችን ወደ ሆነው ወደ ዳንኤል አርጋው ደግሞ ላዙራችሁ። ሎስ አንጀለስ ነው የሚገኘው። በዚያ የቀድሞ ተወዳዳሪውን አነጋግሯል።
የዩኤስ ዶክተር ፎር አፍሪካ መስራችና የአሜሪካ የቀድሞ ኮንግረስ ምክር ቤት ተወዳዳሪ አቶ ቴድ አለማየሁ፣ ስለ ጊዜ እጅግ አድርጌ አመሰግናለሁ። በትላንትናው ዕለት በዩናይትድ ስቴትስ የተወካዮች ምክር ቤትና የአካባቢ ባለስልጣናት ምርጫ ተካሂዶ ነበረ። አንተም ድምጽህን የሰጠኸው ለሪፐብሊካን ፓርቲ መሆኑን ሹክ ብለኸኛል እና በውጤቱ መሰረት ዲሞክራቲክ ፓርቲ የህዝብ ተወካዮች ምክር ቤቱን ሲይዙ ሪፐብሊካኑ ደግሞ የሴኔቱን አሊያም የህግ መወሰኛ ምክር ቤቱን አስቀርተዋል። የእነዚህ ሁለት ሀያላን የፖለቲካ ፓርቲ ውድድርን እንዴት ትገመግመዋለህ? በውጤቱስ ምን ተሰማ? እንደ አንድ የቀድሞ የአሜሪካ ኮንግረስ ተወዳዳሪ
እንግዲህ አመሰግናለሁ ይህን እድል ስለሰጠኝ ዳንኤል። ይሄ በጣም በጣም ከመጠን በላይ የሚያስደስትና ከተጠበቀው በላይ ህዝብ ያሳተፈ ምርጫ ነበረ። በሁለቱም አቅጣጫ በዴሞክራቲዎቹም በሪፐብሊካኖችም ደጋፊዎች በብዙ ሚሊዮን ከተጠበቀው በላይ ህዝብ የተሳተፈበት ትልቅ ምርጫ ነው። እንደውም አካሄዱም የፕሬዚዳንትነት ፉክክር ያለ እንደነበረ መስሎ ነበር ህዝቡ ሆ ብሎ ተነስቶ ምርጫውን ያካሄደው። ስለዚህ ይሄ በጣም የሚያስደንቅና በጣም የሚያስደስት ቀን ሆኖ ነው ያለው። በሰላም በተገመተው በኩል ነው ውጤቱም የመጣው። ያው ዴሞክራቶቹ ኮንግረስ ሀውስ ስልጣኑን እንደሚወስዱ የተጠበቀ ነበረ። ያው ፕሬዚደንት ዶናልድ ትራምፕም ሆነ ሪፐብሊካኖቹ ሞክረዋል ያንን ለመያዝ። ግን ላለፉት ሁለት ዓመታት በትንሹ ስንመለከተው የቆየ ነው ነው ዴሞክራቶቹ እንደሚወስዱም ፕሬዚዳንቱን ሪፐብሊካኖቹን ገምተው ነበረ። ስለዚህ እዚህ ላይ ብዙ የሚያስደንቅ ነገር የለም። ያው ሴኔቱም እንደዛው ሪፐብሊካኖቹ ጨምቀው እንደሚይዙ እና እንደሚያሸንፉ እንደውም ትንሽም አንድ ሁለትም ሶስትም መቀመጫ ጨምረው እንደሚይዙ እየተጠበቀ ነበር። እንግዲህ ይሄ ቢጠበቅም ብዙ ልፋትና ብዙ ጥረት ያስፈልገው ነበር። በብዙ መቶ ሚሊዮኖች የሚሆኑ ዶላሮች የጠፉበት ትልቅ ፉክክር ነበር እና አሁን በሰላም አልፏል። ያው ዴሞክራቶችም ስልጣንም ይዘዋል፣ ሪፐብሊካኖችም ይዘዋል። እንግዲህ በሚቀጥሉ ሁለት ዓመታት በጣም የሚያስደንቅ ሁኔታ እናያለን ማለት ነው፣ እንዴት ይህን ሀገር እንደሚመራ።
እንደው የዘንድሮ ምርጫ ለምን አጓጉ የሆነ?
እንግዲህ ይህን ሁሉ አጓጉ ሊያደርገው የቻለው አብዛኛው የፕሬዚዳንቱ አመራር ነው። ፕሬዚዳንት ዶናልድ ትራምፕ እንደ ቀድሞ ፕሬዚዳንቶች የተከተሉት የተለምዶ አካሄድ አልነበራቸውም። የራሳቸውን አካሄድ ይዘው የገቡ ናቸው እና ያ ብዙ ህዝብ ያስደነገጠና ያስገረመም እንደውም ያስደሰተም ሊሆን ይችላል። ልብል ብዙ ማዳነቅ ይሄድ ማሆን አይደለም። እኛም እያየነው ነው አይተነዋልም። የዓለምም ዙሪያ ያለው ህዝብና መንግስትም ሲያየው የቆየ ነው። እንግዲህ ምንድነው እሳቸው የወሰዱት አንዳንድ የተከሰሱት አንዳንድ አላማ የወሰዱት አንዳንድ እርምጃ አብዛኛው ህጉ መሰረት ቢሆንም ብዙ ሰው ያስደነገጠ ነበር። ለምሳሌ አንድ ሁለት ሶስቱን እንኳን ጥቀስ ቢባል ያው የኢሚግሬሽን አላማቸውና ያቆሙት አቋም በጣም ከባድና ጠበቅ ያለ ነው። ከሌሎች ፕሬዚዳንቶች እንመለከተው በኢኮኖሚ ሳይዱም በትልቁ እርምጃ የወሰዱ ናቸው። አሜሪካ መጀመሪያ በሚለው አላማቸው ተነስተው ከቻይናም ጋር ሆነ ከተለያዩ ዓለም ሀገሮች ጋር ትልቅ መፋጠጥ ይዘው አሸንፈዋል። ያ እንግዲህ ብዙ ስራ ፈጥሯል ለዚህ ሀገር ህዝብ ለጥቁሩም ሆነ ለስፓኒሽም ሆነ ለነጩም። እንግዲህ ውጤቱ እንደሚታየው በብዙ ሚሊዮኖች የሚቆጠሩ አዲስ ስራዎች ፈጥረዋል። ያ የዚህን የሀገር ህዝብ ያለው ያስደስተውም ትንሽ ጎረቤት ሀገሮችን ያስከፋም ሊሆን ይችላል። እሱ ያን ስጨማምረው ግማሹ ህዝብ ተደስተዋል፣ ግማሹ ያልተደሰተ ህዝብ ነው። ስለዚህ ያው ነው ሆ ብሎ ሁለቱም ሳይድ ተነስቶ ሊመርጥ የቻለው።
ይህንን የ2018 የአማካይ ዘመን ምርጫ እንዴት አገኙት? ወደ ፕሮፌሰር ብሩክ ኃይሉ ትንታኔ ልመልሳችሁ።
እኔ እንደጠበቅኩት ነው። በትናንት ቃለ መጠይቅ ባደረክልኝ ለመተንበይ እንደሞከርኩት ተሳክቷል ማለት እችላለሁ። እሱም ዲሞክራቶች ያለምንም ጥርጥር የታችኛውን ቤት ማለት ሀውስ ኦፍ ሬፕሬዘንታቲቭስን መልሰው በእጃቸው እንደሚያስገቡ
የህግ መምሪያውን ማለት ነው።
የህግ መምሪያውን ህግ መወሰኛውን ሴኔቱን በተመለከተ ግን ማሸነፍ ስላቸው በጣም ጠባብ እንደሆነና እንደማያሸንፉ በሚል ነበር ነበይኩት እና የጠበኩት ነው የሆነው። ወንበሩ ላይም ከ28-35-40 ይሄዳል የሚልም ትንበያን ያረኩት ከሞላ ጎደል ተሳክቷል። እንዲያውም ገና ውጤታቸው ያለየላቸው በተለይ ምዕራብ አሜሪካ ወደ ካሊፎርኒያ ዌስት ኮስት ውጤቶች ገና እየመጡ ነው እና ዛሬ ቀን እስኪጠናቀቅ ድረስ ተጨማሪ 5-7 ወንበር ዲሞክራቶች ሊያገኙ ይችላሉ ማለት ይችላሉ።
ይሄ ውጤት የታችኛው ምክር ቤት ወይም የህግ መምሪያው በዲሞክራቶቹ መያዙና ላላይ ምክር ቤቱ ወይም የህግ መወሰኛው በሪፐብሊካን ፓርቲው የበላይነት መያዙ በዩናይትድ ስቴትስ ፖለቲካ ውስጥ የሚኖረው አንድምታ ምንድን ነው? ጫናው ምን ይሆናል ብለው ያስባሉ?
ብዙ አንድምታ አለው። እንግዲህ ያለፉት 2 ዓመት ስናይ በዛሬ 2 ዓመት 2016 ምርጫ እንደ አውሮፓውያን አቆጣጠር ሪፐብሊካኖቹ ጠቅልለው ነው በሙሉ ያዙት ማለት ሶስቱንም ብራንች ማለት ይቻላል። ጁዲሽያሪም የሚያዘነብለው ወደ ኮንሰርቫቲቭ ወግ አጥባቂ
ስለሆነ
ነው። እንደገና ሪፐብሊካኖቹ ፕሬዚደንሲውንም ተቆጣጠሩት፣ ዶናልድ ትራምፕ ተመረጡ። ሴኔቱንም ሆነ ላይኛውንም ሆነ ታችኛውንም ቤት እንደዚሁ መቆጣጠር ቻሉ እና በዛ የተነሳ ነው አሁን ፕሬዚደንት ትራምፕ አነሰም በዛም የፈለጉትን ማድረግ ይችላሉ ብል ማጋነን አይሆንም፣ ሲያደርጉ ነበር። አሁን ግን ያ ጨዋታ ተለውጦ ይቀራል ማለት ሀውስ ኦፍ ሬፕሬዘንታቲቭስ የህግ ምክር ቤቱ ታችኛው ቤት መምሪያው አሁን በሚገባ እሳቸው የሚያድርጉት የሚወስዱትን እርምጃ በሙሉ ኮንትሮል የማድረግ ስልጣንን አላቸው ማለት ነው እና አሁን ባላንሱ ሚዛኑ ተመለሰ ማለት ነው። ይህም እንግዲህ የዴሞክራቲክ ነጻ ምርጫ ውጤት ነው እና አሁን ለፕሬዚደንት ትራምፕ በጣም ከባድ ጊዜያቸው እንዲያውም ችግራቸው ከዛሬ ጀምሮ ጀመረ ብል ማጋነን አይሆንም።
ዶክተር ብሩክ እስቲ ትንሽ የዩናይትድ ስቴትስን ፖለቲካ ከፈት አድርገን ማየት እንድንችል ከእነዚህ ከሶስት የመንግስት አካላት ሁለት ክንፍ ያለው ህግ አውጪ አካል አለ። እስቲ ትንሽ ዘርዘር አድርገው እስቲ ያጫውቱን። ምንድን ነው ለመሆኑ ይሄ የህግ አውጪ አካል የህግ መምሪያውና የህግ መወሰኛው ምንድን ነው ስልጣናቸው? ምንድን ናቸው እነዚህ አካላት?
በጣም ሰፊ ጥያቄ ነው ይሄ። ለሰዓታት ብቻ ሳይሆን ለቀናትም ለወራትም ያነጋግረን ይችላል።
እንደው ጠቅለል አድርገው በአጭሩ የህግ መምሪያው ስራ ይሄ ነው፣ የህግ አስፈጻሚው ስራ ይሄ ነው፣ የሁለቱ መስተጋብር እንደዚህ ነው፣ ሁለቱ በዚህ ሁኔታ ይለያያሉ ለሚለው ጥያቄ መልስ ለመስጠት
ጥሩ ከፕሪንስፕል ከመርሆ ስንነሳ የታችኛው ቤት ህዝብን በእውን የሚወክለው አካል እሱ ነው። ማለት 435 ወንበር ኖሮት አሜሪካ ለ435 ቦታ ተከፋፍላ እያንዳንዷ ምርጫ ወረዳ ማክሲመም ጣሪያው 900,000 መራጭ ያለበት ተከቦ ይሰራል እና የህዝቡ የሚወከለው ከዛ ነው።
ኮንግሬሽናል ዲስትሪክት የሚባለው ማለት ነው።
ኮንግሬሽናል ዲስትሪክት የምንለው ማለት ነው። እና በየ10 ዓመቱ እየታየ ደግሞ ማፑ ማለት ወሰኑ ማካለሉ እንደገና ሪዲፋይንድ እየሆነ ይሄዳል፣
እንደገና ይታያል፣ ይፈተሻል።
አዎ። ስለዚህ የአሜሪካ ዲሞክራሲ እና የአሜሪካ ፖለቲካ ስርዓት እውነተኛው ቻምበር ወይም ምክር ቤት ህዝብን የሚወክለው የሚባለው ይሄ ነው። ለዚህ ነው ነገር ግን
ፌዴራላዊ አወቃቀርን ደግሞ ስለተከተሉ ምንድን ያደረጉት የአሜሪካ አባቶች ፌዴራሊዝሙን በተመለከተ ሴኔቱን አኒኳል የሆኑትን ስቴቶች ማለት እኩል
ያልተመጣጠነ የህዝብ ቁጥር ያላቸውን
ያልተመጣጠነ ህዝብ ብዛት፣ የጂኦግራፊክ ኤሪያ፣ ኢኮኖሚክ ሪሶርስ ያላቸውን ስቴቶች አይዳሆ ሆነ ከሚሊዮን በታች የሆነ ህዝብ ያለበት ወይም ካሊፎርኒያ ሆነ 38-39 ሚሊዮን ህዝብ ያለበት በእኩል ሁለት ሁለት ሴናተሮች እንዲልኩ በማድረግ እኩልነታቸውን የሚያንጸባርቅ ቤት ነው። ስለዚህ ከሴኔቱ የሚበልጥ ትልቅ ስልጣን ያለው ታችኛው ቤት ነው ማለት ነው። ለምሳሌ ያህል ታክሴሽን፣ ታክስ ምን ያህል ይጨምር ምን ያህል ይቀነስ እንዴት እናድርግ የሚለውን ፕሬዚደንቱ ሳይሆን መጠቆም መብት አለው፣ ሀሳብ ማቅረብ መብት አለው፣ ግን የሚወስንና የሚያስፈጽም እሱ ነው። አንድ ሁለተኛ ባጀትን በተመለከተ አሁን ፕሬዚደንት ትራምፕ እነሱ እጅ ላይ ነው የሚወድቁት። ባጀትን በተመለከተ እስከ ወታደር ድረስ እስከ ፔንታጎን ድረስ እያንዳንዱ ሚኒስቴር መስሪያ ቤት ጤና ጥበቃ፣ ትምህርት፣ ሪሰርች፣ ኤጁኬሽን ሁሉ ሚኒስቴር መስሪያ ቤቶች ባጀታቸው የሚፈቀደው የሚዋቀረውም የሚሰራውም የሚቀርበውም የዶናልድ ትራምፕ ሚኒስትሮች የሚያቀርቡትም ለእነሱ ነው። እሱ ላይ በፓወር ኦፍ ደ ፐርስ ይባላል። የኮሮጆ የበጀት ወንድነት ስራውን የሚሰራው ታችኛው ቤት ስለሆነ በደንብ አሁን ትራምፕ እንደፈለጉት ገንዘብ እየቆነጠሩ ለምሳሌ እንበል ኢሊጋል ማይግሬሽኖችን ለመከላከል ሌላው ቢቀር ወታደር መላክ አሁን ሰሞኑ እንደሚያደርጉትን በተመለከተ እሱ ላይም በቀጥታና ቀጥተኛ ባለው ሁኔታ መቆጣጠር ይችላሉ። ሶስተኛው ትልቁ ደግሞ የተፈራው ደረሰ፣ ያው ህልምም ያው ሲነካ አይቀርም ነውና አሁን ደግሞ ራሱ ቢከሰሱ እንበል ዶናልድ ትራምፕ በስልጣን መባለግ እና በመሳሰለው አሁን ኢምፒች የሚደረጉት በታችኛው ቤት ነው። ለምሳሌ
ለተጠያቂነት የሚቀርቡት ማለት ነው።
አዎ፣ እንደውም ትናንት ጀምረው ምክንያቱ ለምንድን ነው አሁን ዲሞክራቶቹ እያንዳንዱን ቋሚ ኮሚቴ ሊቀመንበር ቼርማንን ቼርፐርሰን ነው እያንዳንዱን የፕሬዚደንቱን ታክስ ሁሉ ሪተርን የማየት መብት ያለው ማን ነው? ታችኛው ቤት ነው
የታክስ ሰነዶቻቸውን።
አዎ፣ እሱ ራሱ ለምሳሌ አሁን ወደፊት የሚወጣት ብዙ ጉዳዮች አሉ። ምሳሌ እኚህ ሰውዬ በብድር ነው የሚኖሩት፣ ከተበደሩ እስከ ማከማ ነው የሚያገኙት፣ ሀብታቸው ምን ያህል ነው? ይሄን ለምሳሌ እድለኛ ሆነ ዛሬ 2 ዓመት ሁለቱንም ቤት ሪፐብሊካን ስለተቆጣጠሩት ይሄ ነገር ተሸፍኖ በአይነር ግብ ለበለ ተሸፍኖ ተይዞ ነበር። አሁን ግን መጋረጃው ተቀጦ ብለዋል። የመጀመሪያው ስራችን እኚህ ሰውዬ እንደ ማንኛውም አሜሪካዊ ታክሳቸው፣ የገንዘብ ምንጫቸው ከየትኛው ሀገር ጋር ከየትኛው ውጭ ሀገር ጋር ከማ ተበድረዋል፣ እንዴት ነው ኑሯቸው የሚለው ነገር በዝርዝር ይወጣ። ይህ ሁሉ የማድረግ መብት ያለው ማን ነው? የህግ መምሪያው። እና ብዙ ይሄ ነው የማይባል ብዙ ስልጣን። እንደገና ደግሞ ስፒከር ኦፍ ደ ሀውስ ማለት
አፈ ጉባኤው
በነገራችን ላይ ናንሲ ፖሎሲ እንደገና ከ2007
ከ8 ዓመት በኋላ ማለት ነው
2011 ድረስ ስፒከር ነበሩ። ዲሞክራቶች እስከተሸነፉ ድረስ ተመልሰው እሳቸው እንደሚሆኑ እየተተነበየ ነው። በጣም ኢፌክቲቭ ስቴት ናቸው። የመጀመሪያውን ሴት ናቸው በአሜሪካ ታሪክ በነገራችን ላይ። አሁን ለምሳሌ ይሄን በተመለከተ ስፒከሩን ብናይ በህገ መንግስት ስልጣን ራሱ ሶስተኛ ነው። ፕሬዚደንቱ አንድ ነገር ቢሆን፣ ምክትል ፕሬዚደንቱ አንድ ነገር ቢሆን አይበልና በአደጋ ቢሞቱ በጥቃት አንድ ነገር ቢደርስ ፕሬዚደንት አውቶማቲካሊ የሚሆነው ስፒከሩ ነው።
ሴኔተር
ለምን? ህዝብን የሚወክለው እሱ ስለሆነ ነው። እና ይሄን እንደው ባጭሩ ይሄን ማስቀመጥ ለጊዜው ይቻላል ማለት ነው።
አመሰግናለሁ ፕሮፌሰር ብሩክ። በዩናይትድ ስቴትስ የሰሞኑ ፖለቲካና መጪ አዝማሚያው ላይ በመጪ ቀናትም ሌሎች ዘገባዎችን ትንታኔዎችን እየያዝን እንመለሳለን። ለተጨማሪ በፌስቡክ ገጻችንና ዌብሳይታችን ላይ ይከተሉን።